ቮይስ ኦፍ አሜሪካ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እርጅና መድኃኒት አለው?
ባያድንም የሚያዘገይልን ሳይገኝ አይቀርም የሚል እየሰማን ነው።
በዚህ ላይ የጋበዝናቸው ባለሙያ አሉን።
ምክንያቱም የገፋ ሰውነታችን ሴሎች የሚያመጧቸው በሽታዎች አሉ። ከሁሉ በላይ ግን የሚረጡት ኬሚካል አለ። ያ ኬሚካል አካባቢው ላሉት ሴሎች ለሌላውም ለሰውነታችን ሁሉ በጣም ጉዳት ያመጣል። እንደውም አዲሱ ጥናት የሚያሳየው ምንድን ነው? እነዚህ መድኃኒቶች እነዚህን ጡረታ ላይ ያሉ ሴሎችን በመግደል እስከ 30% ድረስ እድሜ መጨመር ይችላል የሚለውን ነው።
ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። አብረውን ያመሻሉ።
የግጥም መድብሏን ለካንሰር ህሙማን ምርጃ ያዋለችው ገጣሚ ፍቅር ተጸጋይም ሌላዋ እንግዳችን ናት።
ወጣቱ ገጣሚ ሳልሳዊ አስፋው ከበደም አብሮን ያመሻል።
ንጉሴ አክሊሉ በመስኮቱ ብቅ ብሎ ለዛሬ ያለውን ያደርሰናል።
ዋሽንግተን ዲሲ ሰላምታችንን እናቀርባለን። የተወደዳችሁ አድማጮቻችን ለቱ ዛሬ እሁድ ነሐሴ 1/2014 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና
አሉላ ከበደንን። አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው ሰዓቱ።
ከዓለም ዜና በኋላ እንመለሳለን። ጠብቁን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጋና የምዕራብ አፍሪካ ኢኮኖሚ ማህበረሰብ ፕሬዝዳንት በመሆን በሰጠችው አመራርና በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ያሳየችውን ትብብር በመግለጽ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ የጋናውን ፕሬዝዳንት ናና አኩፎ አዶን አመስግነዋል። ጋናን በመጎብኘት ላይ የሚገኙት አምባሳደር ቶማስ ግሪንፊልድ ይህን የተናገሩት ዛሬ የአገሪቱ ፕሬዝዳንት አኩፎ አዶን አግኝተው በተወያዩበት ወቅት መሆኑ ተመልክቷል። አምባሳደሯ ዩናይትድ ስቴትስ ከጋና ጋር የጋራ በሆኑ ኢኮኖሚ፣ የደህንነትና እንዲሁም በምዕራብ አፍሪካና በአትላንቲክ ተፋሰስ ባሉ የአካባቢ ጥቅሞች ዙሪያ በትብብር አብሮ ለመስራት ያላትን ፍላጎት ገልጸዋል። ፕሬዝዳንት አኩፎ አዶና አምባሳደሯ በአፍሪካ የተሰማሩ የተባበሩት መንግስታት የሰላም አስከባሪዎች ደህንነት በሚረጋገጥበት መንገድ መወያየታቸው ቸውም ተመልክቷል። ጋና የሰላም አስከባሪ ወታደሮችን ስልጠና በመስጠት ያደረገችውን አስተዋጽኦም አመስግነዋል ሲል የተባበሩት መንግስታት ድርጅት የዩናይትድ ስቴትስ ልዑክ ተጠባባቂ ቃል አቀባይ መሊሳ ኮርቴል ጉብኝቱን አስመልክቶ ያወጡት መግለጫ አመልክቷል። የአይቬሪ ኮስት ፕሬዝዳንት ኦላሳኔ ኦታራ እንደ አውሮፓ አቆጣጠር በ2025 ከሚደረገው ምርጫ በፊት እርቀ ሰላም ለማውረድ በሚል የረጅም ጊዜ ተቃዋሚ ተቀናቃኛቸው ለሆኑት የቀድሞ ፕሬዝዳንት ሎረንት ባግቦ ትናንት ቅዳሜ ፕሬዝዳንታዊ ምህረት ሰጥተዋል። ባግቦ እንደ አውሮፓ አቆጣጠር ከ2000 እስከ 2001 ድረስ የአይቬሪ ኮስት ፕሬዝዳንት ነበሩ። እንደ አውሮፓ አቆጣጠር በ2010 ምርጫ ሽንፈታቸውን መቀበል ባለመፈለጋቸው በተፈጠረው የእርስ በርስ ግጭት በነበራቸው ሚና ባግቦ እንደ አውሮፓ አቆጣጠር 2019 ሄግ ፍርድ ቤት በጦር ወንጀል ተከሰዋል። የቀድሞው ፕሬዝዳንት ከምርጫው በኋላ በነበረው ጊዜ ውስጥም ከአቢጃን ማዕከላዊ ባንክ ተዘርፏል ከተባለው ገንዘብ ጋር በተገናኘ እንደ አውሮፓ አቆጣጠር በ2019 የተፈረደባቸው የ20 ዓመት እስራት አሁንም እንደሚጠብቃቸው ተመልክተዋል። ፕሬዝዳንት ኦታራ ዛሬ እሁድ ከሚከበረው የነጻነት ቀን በፊት ትናንት ዋዜማው ላይ ለሕዝብ በተላለፈው የቴሌቪዥን መግለጫቸው ማህበረሰባዊ ትስስርን እንደገና የበለጠ ለማጠናከር ለሎረንት ባግቦ ፕሬዝዳንታዊ ምህረትን በሚሰጠው አዋጅ ላይ ፈርሜያለሁ ብለዋል። ውሳኔው የተሰጠው ባለፈው ሐምሌ በኦታራ ባግቦና በሌላኛው የቀድሞ ፕሬዚደንት ሄንሪ ኮነን ቢዴ መካከል የተደረገውም ብዙም ያልተለመደ ንግግር ተከትሎ መሆኑም ተመልክተዋል። እስራኤል በደቡባዊ የጋዛ ሰርጥ ባካሄደችው የአየር ድብደባ የእስላማዊ ጂሃድ ከፍተኛ አዛዥ መገደሉን ባለስልጣናቱ ዛሬ በሰጡት መግለጫ አስታወቁ። ከፍተኛው አዛዥ ካህሌድ መንሱርና ሁለት ተዋጊዎች በጥቃቱ መገደላቸውን ያስታወቁት የእስላሚክ ጂሃድ ኃላፊዎች ናቸው። የእስራኤል መከላከያም ባለፈው አርብ ወደ 600 ሮኬቶች ከጋዛ ሰርጥ ወደ እስራኤል መተኮሳቸውን የገለጹ ሲሆን አብዛኞቹ አይረን ዶም በተሰኙት የሮኬት መከላከያ መሳሪያዎች እየተጠለፉ መክሸፋቸው ተመልክተዋል። በሁለቱ መካከል በሚካሄደው የጥቃት ልውውጥ ህጻናትና ሴቶችን ጨምሮ ቢያንስ 30 ፍልስጤማውያን መገደላቸው ተገልጿል። አስከፊው የጥቃት አዙሪት እየተጎዱ ያሉት እነስ ከመስታውሰው ድረስ ንጹሃን ህጻናትና ቤተሰቦች ናቸው ሲሉ በመካከለኛው ምስራቅ የኖርዌይ የስደተኞች ምክር ቤት ዳይሬክተር ካርስተን ሃንሰን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አፍጋኒስታን ካቡል ውስጥ አነስተኛ የማህበረሰብ ቁጥር ያላቸው የሺአ ሙስሊሞች በሚኖሩበት አካባቢ ትናንት ቅዳሜ የፈነዳው ቦምብ ቢያንስ 2 ሰዎች መግደሉንና 22 የሚደርሱትን ማቁሰሉን ታሊባን አስታወቀ። በታሊባን የተመደቡት የካቡል ፖሊስ ቃል አቀባይ ጥቃቱ የደረሰው ፑሊ ሶህታ በተሰኘው የምዕራብ ካቡል አካባቢ መሆኑን ተናግረዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ አልተገኘም። ይሁን እንጂ አፍጋኒስታን ውስጥ አነስተኛ የማህበረሰብ ቁጥር ያላቸውን የሺአ ሙስሊሞችን ኢላማ በማድረግ ትላልቅ ጥቃቶችን ያደረሰው የእስላማዊ መንግስት ቡድን በጥቃቱ መጠርጠሩ ተመልክቷል። የታሊባን መንግስት ስልጣን ከተቆጣጠረበት ካለፈው ነሐሴ ጀምሮ እስላማዊ መንግስት የሚያደርሰው ጥቃት እየጨመረ መምጣቱም ተነግሯል። ባለፈው ወር ለኮቪድ-19 በመጋለጣቸው በዋይት ሃውስ ቤተ መንግስት በመገለል የቆዩት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከቫይረሱ ነጻ በመሆናቸው ለመጀመሪያ ጊዜ ወደ ውጭ ወጥተዋል። ባይደን ደለዌር ክፍለ ግዛት ወደሚገኘው መኖሪያ ቤታቸው በማምራት ከባለቤታቸው ቀዳማይ እመቤት ጂል ባይደንም ጋር ዛሬ መቀላቀላቸው ተመልክቷል። ቅዳሜና እሁድ በተደረገላቸው ፍተሻ ከቫይረሱ ነጻ መሆናቸው በመታመኑ ፍቃዱን እንደሰጧቸው የግል ሐኪማቸው አስታውቀዋል። ቫይረሱ ድጋሚ የመያዝ ጠባይ ያለው በመሆኑ ባይደን በመገለል የቆዩበት ጊዜ ከተጠበቀው ጊዜ በላይ መሆኑን ተነግሯል። ባይደን ዋይት ሃውስን ለቀው ማሪን ዋን የተባለችውን ሄሊኮፕተራቸውን ከመሳፈራቸው በፊት ለሪፖርተሮች ሲናገሩ አሁን በጣም ደህንነት ይሰማኛል ብለዋል። ፕሬዝደንቱ ቀናቸውን ሮሆቦት በተባለችው የባህር ዳርቻ በሚገኘው የረፍት ስፍራ ያሳልፋሉ ተብሎ እንደሚጠበቅ ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የእሁድ ዝግጅቶቻችን ጋር አብራችሁን ቆዩ።
እናስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ነሐሴ 1 2014 ዓመተ ምህረት የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
በከረረው ቀትር በምሽት ጨረቃ ስንክን ለውሎዬ ላዳሬ ሳበቃ የጠጠረው ፈርሶ ፈሶ ያቀልጠኛል እንደ ክንድህ ትራስ አቅፎ ያሞቀኛል እንደ አበባ ምንጣፍ እንደ ጥጥ ባዘቶ መንገድ ድልድይ ሆኖ ሳገድም አቅንቶ ከደመናው በላይ ጠፈር ያሳየኛል ክንፎቹን ዘርግቶ ካልኩት ያደርሰኛል የሄድኩበት መንገድ የጎረባበጠው የሐሳቤን መቋሚያ ዘንጌን ያጎበጠው የተከዘው ልቤ ግራሞት ያሰሰ በስም ተክሶ በፍቅር ነገሰ በጸዳል ፈሰስ መንፈሴ ታድሶ ብሪ ሳይገደፍ ሐዲስ ተወድሶ በደስታ ማዕበል ሰምጬ ይዋኘው በወፎች ታጅቤ ፍቅርህን ደረቤ መውደድ አዜማለሁ በጨለማው ስንጥቅ በሰማዩ ጣራ በፍቅርህ ነግሼ የከረመ ህመሜን በአንተ ተፈውሼ እንደ ንጋት ጩራ ውጋገንም ሰጥም እስትንፋስ ያንተነህ ብቻዬን አልደምቅም።
አድማጮች በግጣሚ ፍቅር ተጸጋይ ብቻይናል ድንቅም የተሰኘችው የሳምንታው ምርጥ ግጥም ዝግጅታችንን ጀምረናል። በትክክለኛ የነጻነት መለሰ ቆየት ያለች ተወዳጅ ስልት ደግሞ ሁለት እንበል። እድሜ ስለሚቀጥል ተአምር የምታውቂው ነገር ይኖር ይሆን?
እድሜ ስለሚቀጥል አልከኝ፣ ገና ከጀምሮ ከረሱ አጓጓኝ እኮ አሉላ።
አሁን ቆንጅት በቅርቡ የወጣ የምርምር ጥናት ጽሑፍ ስለ አንድ ለዚያ የተቃረበ ተአምር ይነግረናል። በእርጅና ዘመን የሚከሰቱ እናም ለህልፈት የሚዳርጉ በሽታዎችን የሚያክም እርጅናን ባያስቀርም የሚያርቅ መድኃኒት መሰራቱን ነው የሚገልጸው።
ያለ ጥርጥር ዝርዝሩን መስማት ያጓጓል። የመስኩን አዋቂ ባለሙያ ጋብዘህ ወያይታል አይደለም አሉላ?
አሁን ቆንጅት ጋብዣ ያለው ቀደም ብለን በመግቢያችን ድምጻቸውን የሰማነው ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ናቸው።
ወደ ዝግጅቱ እንውሰዳችሁ።
አስጥልኝ ፕሮፌሰር ብስራት ኃይለ መስቀል፣ በቅድሚያ ለጊዜው አመሰግናለሁ።
እኔ በጣም አመሰግናለሁ አሉላ።
አዳዲስ የኮቪድ መድኃኒቶች በተሰሩ ክትባቶች በወጡ አነጋጋሪ ሁኔታዎች በተፈጠሩ ቁጥር መላልሰን እናገኘሁት ነበር። ለጊዜው የኮቪድም ነገር ትንሽ ረገብ ማለቱ እኛም ከኮቪድ ውጭ ሌሎች ርዕሰ ጉዳዮች ላይ ማተኮራችን ሳንገናኝ ከራርመናል። ታዲያ አንድ ለየት ያለ ርዕስ ነው ፕሮፌሰር ብስራት ዛሬ መልሶ ያገናኘን። አድማጮች በመንደርደሪያው የተቃቀስነው ጉዳይ በጉጉት እንዲዋጡ እንደሚያደርጋቸው ገምታለሁ። በቅርቡ ይፋ የተደረገ አንድ የምርምር ጥናትን ያዘለ ጽሑፍ የዩናይትድ ስቴትሱ ሜዮ ክሊኒክ ከእርጅና ጋር የተዛመዱ ሁኔታዎችን የሚያክም ለእርጅናና እድሜን ለማሳጠር የሚያጋልጡ ያላቸውን ህመሞች ያክማል ያሉትን መድኃኒት መፈብረካቸውን ይህም እስከ 30 በመቶ እድሜ ሊያራዝም መቻሉን ይዘረዝራል። የእድሜ ማራዘም አቅም በሕክምና ሲታሰብ ለየት ያለ ስሜት ይፈጥራል፣ የተለየ ትኩረትም ይስባል። እንደው ከመሰረታዊው ጭብጥ ብንነሳ ለመሆኑ እንዴት ነው እነኚህ መድኃኒቶች ሕይወትን ሊያራዝሙ የሚችሉት?
አዎ፣ በጣም ብዙ ሪሰርች ይደረጋል አሁን የሰውን እድሜ በቀጠል የሚቻልበት ማለት ነው። እስካሁን የተወሰኑ ሀገሮች ብዙ እድሜ የሚኖሩ ያሉባቸው ሀገሮችም ቢኖሩ በአጠቃላይ እንዴት ነው የሰውን ልጅ እድሜ ማራዘም የሚችለው የሚለውን ጥያቄ ለመመለስ ነው ሜዮ ክሊኒክ ያሉ ሳይንቲስቶች ሪሰርች ሲያደርጉ የነበረው። እንግዲህ ይህን የእነሱን ነገር በደንብ እንዲገባን አንድ ፕሪንስፕል አለ እንዲገባን የሚያስፈልገው፣ በእንግሊዝኛ ሴነሰንስ ይሉታል፣ ማርጀት ማለት ነው። ኖርማሊ በተፈጥሮ እግዚአብሔር ሲፈጥረን ሴሎቻችን ገና ከማህፀን ጀምሮ አንዱ ሁለት ሴል ሁለቱ አራት እየሆነ እያደግን እንሄድና ከሀያ ዓመት እንደዚህ ሲደርሰን ማደግ ስናቆም ሌላው የሚያድጉት ሴሎች የሞቱትን ሴሎች እየተኩ ማለት ነው እየተከፋፈሉ ማደጋቸውን ይቀጥላሉ ማለት ነው። ለምሳሌ ጸጉራችን ጥፍር ያየን እንደሆነ የተለያየ ስቁነ ቆዳችን ያየን እንደሆነ በየጊዜው ይተካሉ እና ይሄ ፕሮሰስ ይቀጥልና የተወሰነ ቦታ ላይ ሲደርስ የተወሰኑት ሴሎች ማደግ ያቆማል። ያ የሚያቆሙት ፕሮሰስ ነው እንግዲህ ሴነሰንስ የሚባለው። ይሄ ማለት ምንድን ነው? ለምሳሌ ዶሮዎች እንቁላል ይጥሉ ይጥሉትና የተወሰነ ሁለት አመት ሶስት አመት በኋላ እንቁላል መጣል ያቆማሉ። ሴቶች በተወሰነ ጊዜ እድሜያቸው ድረስ ይወልዱና የወር አበባቸው ሲቆም መውለድ ያቆማሉ። ልክ እንደዛ የሰውነታችንን ሴሎች ማደጋቸውን ያቆማሉ። እነሱ ሴሎች ናቸው ሴነሰንስ ሴሎች የሚባሉት፣ ማለት ሪታይር አረጉ ማለት ወይም መከኑ ማለት ነው። ከዛ በኋላ መጥፎነቱ ምንድን ነው? አይሞቱም፣ እዛው ሰውነታችን ውስጥ ይቀማቻሉ ማለት ነው። ይሄ ሴነሰንስ የሚለው ቃል ከላቲን የመጣ ነው፣ ያረጀ ማለት ነው። አሁን ሲኒየር ሲቲዝን ስንል ከዛ የመጣ ቃል ነው ማለት ነው። እንደውም የሚገርመው ነገር ሴኔት የሚባለው አሜሪካ ሀገር ሴኔት ማለት ራሱ ከዛ የመጣ ነው። እድሜያቸው የገፋ ዊዝደም ያላቸው ሰዎች ተሰብስበው የሀገርን ነገር የሚወስንበት ማለት ነው። እና ይሄ ቃል የተለመደ ነው። እንግዲህ ችግሩ ምንድን ነው? እነዚህ ሴነሰንስ የሚባሉ ወይም ጡረታ የወጡ ሴሎች አይሞቱም፣ ዝም ብለው ቁጭ ይላሉ ማለት ነው። አሁን ዶሮ እንቁላል መጣሏን ካቆመች በኋላ ሌላ ጥቅም የላት። እነዚህ ሴሎችም ሁለት ነገር ነው የሚያደርጉት። አንደኛ ዝም ብሎ ከመኖር የተነሳ ያው የሚያስፈልጋቸው ኒውትሪየንት እንደሌላው ኮንሱም ያደርጋሉ። ከሁሉ በላይ ግን የሚረጩት ኬሚካል አለ። ያ ኬሚካል አካባቢው ላሉት ሴሎች ለሌላውም ለሰውነታችን ሁሉ በጣም ጉዳት ያመጣል። እንደውም ለብዙ ካንሰር መነሻ ምክንያቶች እነሱ ናቸው። በኋላ እናነሳዋለን። አንዳንድ መድኃኒቶች እነሱን የሚያጠፋ የተሰራው አሁን ለጊዜው ለካንሰር በሽታ የሚሆኑ ናቸው። ምክንያቱም እነሱን ካላጠፋን ካንሰሩን ማጥፋት ስለማንችል ማለት ነው። ያ ነው እንግዲህ ትልቁ። አሁን ስለነዚህ ሴሎች ኦልሞስት ከሰላሳ ዓመት በላይ እናውቃለን። አዲሱ ጥናት አሁን በሜዮ ክሊኒክ የሚያሳየው ምንድን ነው? እነዚህ ጡረታ ላይ ያሉ ሴሎችን በመግደል ሰው እድሜውን ከፍ ማድረግ ይቻላል፣ ረዘም ባለ ጊዜ ያህል ማኖር ይቻላል፣ እንደውም እስከ 30% ድረስ እድሜ መጨመር ይችላል የሚለውን ነው ማለት ነው በዚህ ጥናት ላይ ያካተቱ።
የሰውነትን አሰራር መሰረቱን አያይዘው ነው ለዚህ አዲስ መድኃኒት ፍብረካ የሚጠቅም ሁኔታ መፈጠሩን ያስረዱት። እነኚህ ሴነሴት የሚባሉ ደጋግሞ የጠቀሷቸው ሴሎች አልሞት ባይ ሴሎች ይሏቸዋል። እንዳሉት ጡረታ ወጥተው በሚንገዋለሉበት ጊዜ ጉዳት እስከ ማምጣት ድረስ ይሄዳሉ የሚለው አንድ ሌላ ጥናታዊ ጽሑፍ ላይ የተመለከትኩት ደግሞ ምናልባት ከጉዳቱ ጋር ሲነጻጸር ጥቅሙ ያን ያህል ላይሆን ይችላል እንጂ በአንጻሩ አንዳንድ ጠቀሜታም እንዳላቸው ይጠቁማል። ለምሳሌ ያህል እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ.ም የተደረገ አንድ ጥናት ካንሰር በሚፈጠርበት ጊዜ ሰውነታችን ቁጥራቸው እጅግ የበዙ ሴሎችን እንዲያመርት ይገደድና ነገር ግን መደበኛ ተግባሩን ማከናወን የማይችልበት ሁኔታ ይፈጠራል። በትይዩ ታዲያ እነኚህ ጡረታ የወጡ ሴሎች ባለመራባታቸው የካንሰሩን ስር መስደድና እድገት ያደናቅፋሉ ይላል። እናም በተዛዋሪ ጠቀሜታ የሰጡበትን ሁኔታ ይመለከታል። ዚጋ ያለውንም ቀደም ብለው ከተመለከቱት ጋር አዛምደው ቢያስረዱን።
አዎ፣ እንደዚህ እንግዲህ ሪታየር ያደረጉ ሰዎች ናቸው። በእርግጥ በዛ በኩል ጠቀም ይስጡ እንጂ እንዳልከው የመራባት ቻንሳቸው ሎው ነው። የካንሰር ሴሎችን የወሰድክ እንደሆነ በጣም ከሚገባው በላይ ስለሚራቡ እነሱ ሴሎች ካንሰር ያመጣሉ። እነዚህ ሴሎች ስለማይራቡ በዛ በኩል ጥሩ ናቸው ብንልም የሚያመጡት ጉዳት ግን ከሚጠቅሙት ጥቅም በላይ ነው። እንደውም በጣም ከካንሰር ጋር ስለሚያገናኟቸው አሁን አንዳንድ ገበያ ላይ ያሉ የተወሰኑ መድኃኒቶች ለካንሰር መድኃኒት ተብለው ነው የወጡት እንጂ ከእድሜ ጋር በመገናኘት አልነበረም። እና ዋናው ዓላማቸው እነዚህን ሪታየር ያደረጉ ሴሎችን በእድሜ እየጨመረ ሲሄድ ቁጥራቸው እየጨመረ ይሄዳል። ያኔ ነው ችግር እየተፈጠረ የሚመጣው። ወጣት በሆንበት ጊዜ ሴሎቹ ቢኖሩም ቁጥራቸው ትንሽ ስለሆነ ጥቅማቸው ያመዝል ይሆናል። ግን እድሜያችን እየገፋ በሄደ ቁጥር ቶሎ ስለማይሞቱ እየተጠራቀሙ በየቲሹ ውስጥ እየበዙ ስለሚሄዱ ጉዳታቸው እያመዘነ ይሄዳል ነው። እና እነሱን በመቀነስ ምን መጨመር እንችላለን በሚል ነው የዚህ አዲሱ ጥናት የወጣው።
መልካም። ፕሮፌሰር ብስራት ከጀመሩት የሚለት ጥቅልላት ጥያቄ ለወርወር፣ ለመሆኑ እነኚህ ሲኖሊቲክስ የሚል መጠሪያ የተሰጣቸው ሜዮ ክሊኒክ የፈበረካቸው ቅመሞች በቀጥታ እንዴት ነው የሚሰሩት? ከረቀቀው የሳይንሱ ዝርዝሮች ባንገባም መሰረታዊውን ሐሳብ ለመጨበጥ እንድንችል እነኚህ ቅመሞች ወይም መድኃኒቶች የተባሉትን ውጤቶች ለማምጣት ሰውነት ውስጥ ምን ያደርጋሉ? በሌላ አነጋገርም በእነኚህ መድኃኒቶች አማካኝነት ሰውነት ውስጥ ምን መሆን በመቻሉ ነው ለአረጋውያኑ ወይም እድሜ ለገፉ ሰዎች እድሜ የመርዘሙ እድል የሚፈጠረው?
እሺ፣ ሲኖሊቲክስ ማለት ያው ሲኖ የሚለው የነዛ ጡረታ የወጡ ሴሎች ሴነሰንስ ሴል የምንላቸው የነሱ ስም ነው። ግማሹን ሲኖ ብሎ የወጣው ሊቲክስ ማለት ያው በእንግሊዝኛ ላይሲስ ማለት ነው፣ መሰባበር ማጥፋት ከሰውነት ማለት ነው። ስለዚህ እነዚህ መድኃኒቶች እነዚህ ሴሎች በመግደል ነው የታወቁት እና በሱ ምክንያት ስማቸው ሲኖሊቲክስ ተብሎ የወጡት ማለት ነው። ሶ እነዚህን ሴሎች ከሰውነታችን ውስጥ በማውጣት ወይም በመግደል በተለይ እንስሳ ላይ በተደረገው ጥናት እንስሳዎቹ ከሌሎቹ እነዚህ መድኃኒቶች ካልወሰዱት ረጅም እድሜ ሲኖራቸው ተገኝተዋል ማለት ነው። ሶ እነዛ መድኃኒቶች አሉ ገበያ ላይ፣ ግን ከእድሜ ጋር በመገናኘት አልነበረም የነበሩት። እና አሁን ይሄ አዲሱ ጥናት የሚያሳየው እነዚህ ያረጁ ሴሎችን በመግደል እንስሶች ረጅም እድሜ እንዲኖሩ ማድረግ ነው የተቻለው። እና እነዚህ የደከሙ ወይም ያረጁ ሴሎችን የሚገሉ መድኃኒቶች ናቸው ስማቸው ሲኖሊቲክስ የሚባሉ።
መልካም። ፕሮፌሰር ብስራት ቀደም ብለው በሰጡት አስተያየት ውስጥ ለዚህ ተብሎም ባይሆን ከእርጅና ጋር ለተያያዘ ሁኔታ ተብሎም ባይሰሩ የካንሰር ሕክምና ላይ የውሉ የነበሩ መድኃኒቶች መኖራቸውን ጠቁመዋል። እነሱም ይሄንኑ መሰል እድሜ ማራዘም ወይም እድሜ መቀጠል እድል የሚፈጥሩ ናቸው። ተመሳሳይነታቸውስ ምን ያህል የጎላ ነው እንደሌላ ተጨማሪ አማራጭ የሚወሰዱበት?
አዎ፣ እነዚህ መድኃኒቶች የመጀመሪያው ገበያ ላይ የወጣው ከነዚህ ዳሳቲኒብ የሚባል መድኃኒት አለ። ይሄ በፕሪስክሪፕሽን ነው እና አፕሩቭ የተደረገውም በአሜሪካ ፉድ ኤንድ ድረግ አድሚኒስትሬሽን ለቦን ካንሰር ነው። ችግሩ ምንድን ነው? እድሜ ለማስጨመር ያልተጠቀሙበት ምክንያት ምንድን ነው? ብዙ ሳይድ ኢፌክት አለው። ስለዚህ ሳይድ ኢፌክቱ ከሚጠቅመው ስለሚበል ለዚህ አገልግሎት አልዋለም። ይሄ አዲሱ ጥናት እስከተጀመረ ድረስ ማለት ነው። ሌሎችም አሉ። ዳይተሪ ሰፕሊመንት ብንላቸው በመድኃኒት ደረጃ ሳይሆን እንደ የአገር ባህል መድኃኒትነት ማለት ነው። አሁን አንዱ የታወቀው ኳርፌቲን የሚባል አለ፣ ፊሴቲን የሚባል አለ። እነዚህ ያው ያለ ፉድ ኤንድ ድረግ አድሚኒስትሬሽን ፈቃድ ገበያ ላይ መሸጥ ይችላሉ። እንደ ቫይታሚን፣ እንደ ሚኔራል፣ እንደ አገር ባህል መድኃኒት የሚሸጡ አሉ። እዚህ አሁን አዲሱ ጥናት ላይ የተደረገው ምንድን ነው? ይህን የፕሪስክሪፕሽኑን መድኃኒት ከነዚህ የሀገር ባህል መድኃኒቶች ላይ በማገናኘት ቶክሲሲቲው ሳይጨምር ውጤት እንዲያሳይ ማድረጋቸው ነው ማለት ነው። እነዚህ ኳርፌቲን የግድ ዳይተሪ ሰፕሊመንት መውሰድ የለብንም። እነሱ በብዛት እንደ ቫይታሚን፣ እንደ ሚኒራል ብዙ ቬጅተብሎች፣ ፍሩትስ፣ ኢቨን ግሪን ቲ፣ አንዳንዴ እንደውም ግላስ ኦፍ ሬድ ዋይን በመጠጣት ኤክሰርሳይዝ በማድረግ እነዚህን ኬሚካሎች እድሜ የሚጨምሩትን ኬሚካሎች ሰውነታችን ውስጥ በተፈጥሮ ያሉትን መጨመር እንደሚቻል ነው ያሳየ። ሶ ኦልሬዲ የምናውቀውን ነገር በሰው ላይ ነው የሞከሩት ማለት ነው። እና የሞከሩት ደግሞ እነዚህ ናቸው የገፋ ሴሎች የሚያመጧቸው በሽታዎች አሉ። አንደኛው በሽታ የፋይብሮሲስ የሚባል ያ በሽታ የያዘቸው ላይ ሞክረው በሽታውን ማዳን ብቻ ሳይሆን ሰዎቹ ሄልዚ እንዲሆኑ አድርገው ነው ያሳዩት ማለት ነው። የፕሪሊሚናሪ ስተዲ ነው፣ ወደፊት የሚቀጥል ነው ማለት ነው።
መልካም። የመጨረሻው ጥያቄ በጠቅላላ ሀሳብ ደረጃ የሰው ልጅ ረጅም እድሜ ለመኖር የሚደረገው ጥረት ወይንም ደግሞ ጤናማና ረዘም ያለ እድሜ ለመኖር የሚደረገው ጥረት የቆየ ከሰው ልጅ ታሪክ ጋር የተያያዘ ነው። በተለያየ ጊዜያት የተለያዩ ነገሮች ተሞክረዋል። ይሁንና ተስፋ አስቆራጭና ቀውስ የበዛበት ጊዜ ውስጥም ብንሆን በሳይንሱ ረገድ ቀደም ብለን ያነሳናቸውን መድኃኒቶች ጨምሮ በተለይ ጄኔቲክስ በሚባለው ጥናት ዘርፍ ተስፋ የሚሰጡ ነገሮች በስፋት እየታዩ ነው። እንደ ሳይንስ ሰው የሚደረጉ የተለያዩ ጥናቶችንም እንደሚመለከት በጠቅላላ ሐሳብ ደረጃ ነው ማነሳለሁ። አንድ ቅርብ ጊዜ ወጣ መጽሐፍ ተመልክቼ ነበር። በሚቀጥሉት 10 ዓመታት ውስጥ እድሜን ከፍ ሊያደርግ የሚችል በጣም ውድ የሆነ ለሀብታሞች ለሚሊዮነሮች ብቻ ሳይሆን ለብዙዎች ቅርብ ሊሆን የሚችል አይነተኛ እድል ይፈጠራል። እርሶ ቅድም ያሏቸውን የጤናማ አኗኗር ዘይቤን ይዞ በሱ ላይ ሊጨመሩ የሚችሉ መንገዶች እያንዳንዷን እድሜ ሊያሳጥሩ የሚችሉ ሁኔታዎች ለመቀልበስ የሚደረገው ሙከራ ተስፋ ይሰጣል የሚል ነገር በመጽሐፍም ታትሞ መውጣት ድረስ ደርሷል። ያን አይነት ሳይንስ ፍጥነት ወይም ቅልጥፍና ያያሉ? ብዙ ሌሎች የሚያሳስቡን ነገሮች ያሉበትም ቢሆን እንደው ተስፋ የሚሰጠውን ተመልክተን በዚሁ ብንቋጭ።
አዎ፣ እንግዲህ አየህ፣ አሁን በጣም ጥሩ ነው ያልከው። በጣም ብዙ ሪሰርቾች አሉ። አንዱ ምንድን ነው እዚህ አሁን አዲሱ ሪሰርች ላይ ካገኙት አንድ ፕሮቲን አለ፣ ክሎቶ ፕሮቲን የሚባል 1997 ላይ ነው መጀመሪያ እንደው የተገኘው። እና እነዚህ ፕሮቲኖች ኩላሊት ብሬን ሴል ውስጥ ነው ፕሮዲውስ የሚደረጉት የሚፈጠሩት ማለት ነው። እና እነዚህ ያረጁ ሴሎች ዋናው የሚያደርጉት ነገር ይሄን ፕሮቲን ከሰውነታችን ውስጥ እንዲወጣ ያደርጉታል፣ ይበሉታል ማለት ነው፣ ሰውነታችን ውስጥ እንዳይጠራ። አሁን ትልቁ ሪሰርች እድሜን ለመጨመር በሚደረገው ትግል እንዳልከው አንተ፣ እንዴት ነው ይሄ ክሎቶ ፕሮቲን በሳይንስ በእንስሳዎች ላይ ታይቷል። ክሎቶ ፕሮቲኑ ሲቀነስ እንስሶቹ ቶሎ ይሞታሉ። ክሎቶ ፕሮቲኑን ደግሞ ስንሰጣቸው እድሜያቸው በጣም ይጨምራል፣ ከ30% ይጨምራል። ስለዚህ እንዴት ነው ይህን ፕሮቲን የምንጨምረው ሰውነታችን ውስጥ? አሁን ትልቁ ሪሰርች ይሄ ፕሮቲን በብዛት ሰውነታችን ውስጥ በኖረ ቁጥር የምንኖርበት እድሜ እየጨመረ ይሄዳል። እና አንዱ ያለው ምንድን ነው ይህን ክሎቶ ፕሮቲኑን እንበሉትን እነዚህን ያረጁ ሴሎች ከሰውነት ውስጥ ማስወገድ ነው። እሱን ስናስወግድ ፕሮቲኑን የሚበላው ነገር ስለሌለ ለረጅም ጊዜ ስለሚቆይ እድሜያችንን ይጨምረዋል ማለት ነው። ሌላው ደግሞ ራሱ ፕሮቲኑን እንደ መርፌ አድርጎ መስጠት ቢቻል እነዛ ሴሎቹን ቢኖሩ በበቂ መንገድ ሰውነታችን ውስጥ ስለሚኖር እድሜያችን ይረዝማል። አሁን እዛ ላይ በጣም ብዙ ሪሰርች እየተደረገ ነው። አሁን ትልቁ ነገር ምንድን ነው? ክሎቶ ፕሮቲኑ መስጠት አይቻልም። አንደኛ በመርፌ ነው መሰጠት ያለበት፣ ሁለተኛ ትልቅ ሳይዝ ነው፣ ለመድኃኒትነት ለመስራት አስቸጋሪ ነው። ስለዚህ በዛ በኩል ያለው ሪሰርች በጣም እየከበደ መጣ። አሁን እነዚህ የሜዮ ክሊኒክ ያገኙት ነገር ምንድን ነው? አይ ክሎቶ ፕሮቲኑን አንስጥ፣ ግን እሱን የሚያጠፉትን እነዚህን ያረጁ ሴሎች ከሰውነት እኮ ብናስወግድ ያ ፕሮቲን ሰውነታችን ውስጥ ረጅም ጊዜ መቆየት ይችላል ብለው እነዚህ ሲኖሊቲክ ድረግ አሁን ቅድም የተነጋገርንባቸውን መድኃኒቶች ሁለቱን መድኃኒቶች ኮምባይን አርገው አንዱን የዳይተሪ ሰፕሊመንት አንዱን ደግሞ የፕሪስክሪፕሽን አርገው በመስጠት እነዛን ሴሎች ሲገሏቸው ይሄ ፕሮቲን ሰውነታችን ውስጥ ያለው ፕሮቲን የሚነካው ስለሌለ እድሜያቸው ጨመረ ማለት ነው። በዚህ አይነት ነው አፕሮች ያደረጉት። እና አሁን ትልቁ ሪሰርች እዛ ላይ ነው። እነዚህ አሁን የምናውቃቸው ሴሎች ኢንፍላሜሽን የምንለዋል፣ የተለያየ ፕሮሰስ አለ ሰውነታችን አትሊስት አሁን በእነዚህ ላይ ያለው ሪሰርች በጣም ተስፋ የሚሰጥ አሁን እነዛ የምንሰራቸው ሲኖሪቲክ መድኃኒቶች በሙሉ የሚባሉት ደግሞ ሳይድ ኢፌክት ሳይኖራቸው ወይም በትንሹ ሳይድ ኢፌክት ኖሯቸው ግን ይሄንን ፕሮቲን በመጨመር እድሜያችን ማርዘም እንዴት ይቻላል የሚለው ላይ ነው። እና ብዙ ብዙ ሪሰርች አለ፣ ብዙ ገንዘብ ያለበት ኤሪያ ነው። አሁን ያሉት ራሳቸው መድኃኒቶች ኤክስፔንሲቭ ናቸው። አሁን ዳሳቴኒ በምል ለምሳሌ በወር $20,000 የሚፈጅ ማለት ነው። 30 ታብሌት $20,000 ይፈጃል። እና አሁን ያለንበት በጣም ጥሩ ጊዜ ነው። አይናችን ተከፍቷል። ግን እዛ ውጤቱ ጋር ለመድረስ ሁሉ ሰው እየተጨረጨረ ስለሆነ ብዙ ለውጥ አለ። ብዙ ካምፓኒዎች አሉ በዚህ ላይ አሜሪካ ብቻ ሳይሆን ዓለም ላይ በሙሉ እየሰሩ ያሉ እና በቅርብ ጊዜ ውጤት ይመጣል ብዬ አስባለሁ።
የሳይንሱን ቅልጥፍና ተስፋ የሚሰጡ ነገሮችን እያየን ነው። ረጅም እድሜ መኖር የብዙዎች ህልም ነው። ረጅም ብቻ ሳይሆን ረጅምና ጤናማ እድሜ መኖር ታዲያ የሚኖርበት ዘመን እንዲሆንም አብሮ መመኘትን ይጠይቃል። ፈተናዎች አሉበት። ግራም የገባ ጊዜ ውስጥ ነው ያለ ነው።
እውነት ነው።
ከሳይንሱ ግኝቶችን ባሻገር ተስፋ ወደሚሰጠው መንገድ የሚኬድበትን ሰዎች በራሳቸው ሊያደርጓቸው ስለሚችሏቸው ነገሮች አንዳንድ ሀሳቦችን ለመካፈልም ውይይታችን ይቀጥላል። ታዲያ አንዳንድ ጊዜ ከኛ ውጪ ባለው ነገር ተስፋ የሚጣልና ተስፋ የሚቆረጠውን ያህል ውስጣችን ያለ ለምንመለከታቸውም አንዳንድ ችግሮች ያለ ሌላ ውጫዊ ኃይል እያንዳንዳችን በግል ልናደርጋቸው ስለምንችላቸው ነገሮች በውስጣችን ስለምናመላልሰው ሐሳብ ብዙ ትኩረት ሰጥተን የገፋን አይመስለኝም። ህይወት የተሻለ ትርጉም ይኖረው ዘንድ ከመሻትም አንጻር ቢያንስ ማወያየቱ አይከፋምና ፕሮፌሰር ብስራት እንደሌላው ዘርፍ ሁሉ የሳይንሱንም ሰው ተሳትፎ ይሻልና ምን ይታየታል?
በጣም ጥሩ ሐሳብ ነው። ይሄ ለመቀጠል ያለበት ትናንሹ ነገር አሁን የሰው ልጅ ምንም ከስትሬስ ወጥቶ አያውቅም። ግን ሰውን የሚያስጨንቁ ነገሮች እንዴት አድርገን እንደምንይዘው ካላወቅን ሰውነታችን በመድኃኒት በምን ብንተካውም ያ ውስጣችን ያለ ጭንቀት እና ራሳችን ላይ የምናመጣው አበላላችን፣ ኑሯችን፣ አሰራራችን ያ ሁሉ ሰውነታችን ብሔር የሰጠንን በረከት በደንቡ በአግባቡ እንዳንጠቀምበት የሚያደርጉን ነገሮች ናቸው። እኛ ራሳችን ብዙ ኃላፊነቶች አሉ። አሁን ያለው ነገር ብዙ ጊዜ ምንድን ነው ቶሎ በመድኃኒት ኃይል ራሳችን ለመንከባከብ ነው እንጂ ውስጣችን መደረግ ያለበት ነገር ባለማረጋችን ምንጎዳውን ነገር ግን እያየን አይደለም። እና እንዳልከው ነው ይሄ ዲስከሽን የሚቀጥል ነው። እኔ አብያት
አመሰግናለሁ በድጋሚ። እግዚአብሔር ይስጥልኝ ለዛሬው።
አሜን አሜን። እሺ እሺ፣ ደህና ሁን።
የራዲዮ መጽሔት ይቀጥላል። አድማጮች፣ በቅርቡ ያሳተመችው የግጥም መድብል በኢትዮጵያ ለካንሰር ህሙማን መርጃ እንዲውል ካበረከተችው ገጣሚ ፍቅርተ ጸጋይ ጋር ጀመር ያደረግነውን ወግ ለዛሬ ይዘነዋል።
ከግጥሞችሽ ዋና ስራሽ የሚመስለኝ ሙሉን ለአድማጭ የማሰማት ድል አይኖርንም። በምን ልሰይምሽ በጣም ረጅም ከሚባሉ ግጥሞችሽ ውስጥ ነውና ስለ ሀገር የተጻፈ መወድዝ፣ የሀገር ፍቅር፣ የተፈጥሮ አድናቆት፣ ናፍቆት፣ ተስፋ፣ ሀዘን፣ ብዙ ስሜቶችን ያቀፈ የሚመስል ግጥም ነው። በርዕሱ እንደ ተመለከተው በምን ልሰይምሽ እያልሽ ነው መላልሰሽ። ይህን ሁሉ የሆንሽ ሀገር ማን ልዬ ልጥራሽ በምን ልሰይምሽ ትያለሽ። እስኪ እንደው አንዳንድ አንጓዎችን የተወሰኑ ስንኞችን እያሰማሽን በአጠቃላይ ህይወትን ከአገር ጋር አያይዘሽ የሳልሽበትን ይሄን ግጥምሽን ደግሞ እንተዋወቅ።
ያው የሀገሬን ናፍቆት ውጭ ሆኜ ሁሉ ነገር ሞልቶልኝ ነገር ግን ኢትዮጵያ ውስጥ ያለውን ማንነቴን የመናፈቅ ጊዜ ወስዷል። ከአራት ዓመት በላይ ሀሳቡ ውስጥ የነበረ የዛሬ ዓመት ነው ሙሉ ለሙሉ ጽፌ የጨረስኩት።
እስኪ ለአድማጮች እንደው ለቅምሻ ያህል እናስተዋውቅ አልኩት።
እሺ።
የዛን ያህል ረጅም ግጥም ተጽፎ የሰውን ስሜት እንደዛ ሰቅዞ መያዝ መቻል ትልቅ ችሎታ ይጠይቃል። አጭር ግጥም ፈጣን በጣም እምቅ አቅም የመኖሩን ያህል በንጽጽር በረጅም ግጥም ውስጥ ያን አይነት ስሜት ማምጣቱ ከባድ ይመስለኛልና እስኪ ለአድማጮች እናጋራ በምን ልሰይምሽን አለፍ አለፍ እያልሽ በብድግ ብድግ የተወሰኑ ስንኞችን ብታሰሚ ብታነቢልን።
መጨረሻ ላይ ያለውን ማሰሪያውን ላንብበው። አይሽ እናት ዓለም፣ ለካስ ፍቅር ማለት ምቾት አይሞላውም። ለካስ ፍቅር ማለት ገንዘብ አይገዛውም። አይሽ ፍቅር ማለት ራስን መሆን ነው፣ እንደ ሰው ዝቅ ብሎ እንደ አገር ከፍ ነው። አይሽ ፍቅር ማለት በአካል ጠውልጎ በመንፈስ መጥገብ ነው። በእግሮችሽ ተራምዶ በአይኖችሽ ማየት ነው። በአዘን ተቆራምዶ ደስታሽን መዛቅ ነው። እንባ ያፈሰሱ በሳቅ መንከትከት ነው። ሙሉን አፍስሶ ጎደሉን መሙላት ነው። አዎ ፍቅር ማለት አይሽ እናታለም፣ ይሄን እምቅ ስሜት እንዴት ልግለጽልሽ? በምን አባልጬ በምን ቅብላ ስውልሽ? ለልቤ ቁርኝት ለመንፈሴ እርካታ በምን ልሰይምሽ?
ለቅምሻ ያህል በወሰድሻቸው በነኚህ ስንኞች ውስጥ የግጥሙን አወራረድና የሀሳቡን ፍሰት ለመከተል የሚረዳ ይመስለኛል። በጣም ረጅም ግጥም ነው። አድማጮች ድሉ ካላቸው እንዲያነቡት ነው የሚጋብዘው። ሙሉን እዚህ ማሰማት ባለመቻላችን ስለ ግጥም ያለሽን አመለካከት፣ ስለ ስነ ጽሁፍ ዝንባሌሽ የረጅም ጊዜ መሆኑን ቅድም አጫውተሽናል። ለህትመት የበቁበት አጋጣሚ ይህ የመጀመሪያ ይሁን እንጂ ከስነ ጽሁፍ አልተለየሽ። በተለያዩ ጉዳዮችም ላይ ጽፈሻል። ልጆች የሚሆነውን የተረት መጽሐፍ፣ አጫጭር ልቦለዶችና የጉዞ ማስታወሻዎች ጨምሮ ስነ ግጥም ግን እንግዲህ ያየነው ምሱን ስለሆነ ምናልባት ትኩረት እንሰጠዋለን እና ዋናው ምርጫሽ ወይም ዝንባሌሽ ይመስላል ወይስ ሌላውን የስነ ጽሁፍ ዘርፍ አስበልጠሽ ትወጃለሽ? ራስሽን የቱ ጋ ነው ይበልጥ የምታገኝ?
በጣም ውስጤን የሳበው ስነ ጽሁፍ ገና ስጀምር በአጫጭር ልቦለዶች ነው የጀመርኩት። አሁን ግን ወደ ግጥሙ እየተመሰጥኩ መጣሁ። ምክንያቱም እምቅ ባሉ ቃላት ውስጥን መግለጽና አንባቢ በፈለገው መንገድ ይረዳው ወደሚለው መንገድ ነው እየተጓዝኩ ያለው።
ስነ ግጥም ላንቺ ምንድን ነው ብንል፣ አሁን በገለሽው መንገድ እምቅ ሀሳብሽን እንደ ፈቃድሽ መግለጽ የምችይበት የስነ ጽሁፍ ዘይቤ አድርገሽ በመውሰድሽ ስለቀለለሽም ተከትለሽዋል። እንግዲህ ስነ ግጥም የራሱ ጠባይ ያለውና አንዳንድ የኢትዮጵያን ትውስታዎችን ስታነቢ የኔ ብጤዎችን ጨምሮ የእናትሽ አጎት ቤታችሁ የሚመጡት ጨዋታቸው በግጥም የተዋዛ መሆኑን በግጥም የመነጋገር ዘዬ እስኪመስል ድረስ ገለጽ። ዛሬ ያን አይነት ችሎታ ያላቸው ሰዎች የቱን ያህል መኖራቸውን ባላውቅም ባህል ውስጥ የደረጀ መሆኑን እናውቃለን። ላንቺ ግን ስነ ግጥም ምንድን ነው? ጽሁፍሽ ብቻ ሳይሆን የንባብ ዝንባሌሽ ውስጥ ታይዋለሽ፣ ግጥሞችን የማንበብ ዝንባሌ ያለሽ፣ ሌሎችን በአማርኛም ሆነ በሌሎች ቋንቋዎች የተጻፉ እንደ ዋና ምርጫሽ ታድርጊዋለሽ። ንባብሽ ውስጥም ስነ ግጥም እንዴት ነው ላንቺ እንዴት ነው የሚገለጸው ከመጽሐፍ ባሻገር?
ስነ ግጥም የነፍሴ ጥሪ ነው፣ እስትንፋሴ ነው። እያንዳንዱን ነገር ሳይ ሳደንቅ፣ ደስ ሲለኝ ሲከፋኝ፣ ወይም ለሰዎች የማላማክራቸውን ነገር ወደ ስነ ግጥም ነው የሚቀየረው። ስለዚህ ህይወቴ ነው።
ትልቅ አገላለጽ ይመስለኛል። እስትንፋሴ ነው፣ ህይወቴ ነው ያልሽው ስነ ግጥም እንግዲህ ከልጅነት እስከዚህ እድሜሽ ድረስ ይዞሽ መጥቷል። ስራዎችሽም በስፋት ለአንባቢያን ሊተዋወቁ ነው። አትከራከሩ የሚለው አንድ ግጥምሽ ለየት ባለ ርዕሰ ጉዳይ ላይ የተጻፈ ነገር ግን መግባባትን መነጋገርን በሌላ ዘይቤ እንድናይ የሚጋብዝ ይመስላል። በቆዳችሁ ጥቁረት ሰውኛ ሰው ሽረው እውነት ሊነጥቋችሁ፣ የክርስቶስ ቆዳ ቢሻው አረንጓዴ ነጭ ነው ቢሏችሁ አትከራከሩ፣ እውነት ነው በሏቸው በአይን እያስተዋሉ በእጅ እየዳሰሱ፣ እምነት ከነሳቸው መጽሐፍ ገልጣችሁ ምዕራፍ ደርድራችሁ አትሟገቷቸው፣ ነጭ ነው ቢሏችሁ ነጭ ነው በሏቸው፣ ቢጫ ቀይ ቢሉ ይበሉ ተዋቸው፣ አትከራከሩ አትሟገቷቸው እያለ ይወርዳል። መንፈሳዊ ይዘት ያለውን ወይም ደግሞ የክርስቶስን ጥቁርና ነጭነት በዋናነት ያጠነጠነም ቢሆን የመግባባት ዘዬ ላይም አንዳንዴ የማይሆን ክርክር አትግቡ አይነት ነገር የሚመስል ነገር አለውና እስኪ ንገሪን ስለ ግጥምሽ ስለምንና ስለማን ምንስ ለማለት እንደፈለግሽ።
ብዙ ጊዜ ግጥሞቹን አንባቢ እንዲተረጉሙት ነው ሁሌ እድል የምሰጠው። ግን ከጠየከኝ አንጻር ብዙ ነገሮች አሉ። አንድም አንድ ቋንቋ እየተናገርን የማንግባባባቸው ነገሮች አሉ። ሁለተኛ ደግሞ ኢየሱስ ክርስቶስን ራሱን እኔ በአምሳሉ ነው የፈጠረኝ ብዬ ነው የማምነው። ግን አይ ኢየሱስ ክርስቶስ ነጭ ነው ብለው የሚያምኑ የዓለማችን ክፋዮች አሉ። እና ያ አይደለም፣ ልደቱም አይደለም፣ ክሪስማስ ማክበሩንም አይደለም፣ እርገቱን ካላመንኩ ክርስቶስን ተቀብያለሁ ብዬ አላምንም። እና ሰመና ወርቅ አለው እንግዲህ አንባቢዎች ወይም አድማጮች በራሳቸው መንገድ ይተርጉሙት ነው ብዬ የማልፈው።
ወደ ሌላ አንድ ግጥም ልውሰድሽና ደግሞ እንዲሁ አንዳንድ ነጥቦችን ትፈነጥቂያለሽ።
እሺ
እንድታነቢልን የምጋብዝሽ ግጥም አትሙት የሚል ነው። ለማቱሳላ የነሳውን እድሜ ላንተ ያክልልህ እያለ ይንደረደራል። እስኪ አትሙትን አንብቢልንና የግጥምም ያጠነጠነበትን ጽንሰ ሐሳብ እንዲሁ ፈታፈታ አድርገን እንመልከት።
እሺ አትሙት። ለማቱ ሳላ የነሳውን እድሜ ላንተ ያክልልህ በስጋ ይግደልህ ዘላለም ያኑር ከተፈጠርክባት አፈር አትመለስ ያገሬን በረከት ትቢዋን አትልበስ እድሜህን የፈጀህ ኢትዮጵያን ስትገድል አልቃሽ በበዛበት የሰው ጠረን ነስቶ የልብ ሐዘን ገፍቶ ህሊናህ ይቅበረህ ገናሽ በሌለበት።
ቅርተ በስነ ግጥም ዘዬ የሚታይ ነገር ግን አንድ መንገድ የተጻፈን ሐሳብ ብቻ ሳይሆን በተቃርኖ ሊታይ የሚችል አትሙት ዝም ብለን ላይ ላይውን ስናየው መልካም ምኞት ብቻ ነው የሚመስለው። ነገር ግን እጅግ የከፋ ነገር ያደረገ ምትወጃት ናገርሽን የጎዳልሽውን በመኖሩ የበለጠ እንዲከፍል የሚያመላክት አይነት ስሜት ነው የማይበት። የተጻፈበት ጊዜና ምክንያት ሁኔታ የሚታሰብሽ ነገር አለ ወይስ እንደው በጠቅላላው ኢትዮጵያን አትንኳት ከሚለ ስሜት የተነሳ ይሆን?
ግጥም ዘመን ተሻጋሪ ቢሆን ደስ ይለኛል፣ ዛሬን ብቻ ባይወክል ማለት ነው። ስለዚህ ከዚህ ዘመን በኋላም ጊዜውን እየጠበቀ እንደ እርግማን ነው ብዬ ነው የማስበው። ሀገሬን ይነካል።
አድማጮች ከገጣሚ ፍቅርተ ጸጋይ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉን ቃለ ምልልሳችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ፍቅርተን ግን ለጊዜው አመሰግናለሁ። ጊዜ ይስጥልኝ። ቆንጂት በቀደመው ፕሮግራማችን ያንቺን ወደ ራዲዮ መጽሔት ብቅ ማለት ተንተርሶ አድማጮች የሚያደርሱንን አስተያየት ልናስተናግድ ቃል ገብተን ነበር።
እርግጥ ነው አሉላ፣ ምን አሉ ልጄ?
ቆንጂት ብዙ ተብሏል። መጀመሪያውን ፕሮግራም ስንቀርስ አድማጮች አስተያየት እንደሚኖራቸው ነግሬሽ ነበር። ከራዲዮ መጽሔት ጋራም የመጀመሪያቸው አይደለም የሚያውቁሽ። ከዚህ ቀደም በተለያየ ጊዜ በተገኘሽባቸው ጥሩ አስተያየቶች ሲሰጡ ሰምቻለሁ። ወዲሁም ደግሞ አንድ ድምፅ ብቻ መስማት እንዳያታክታቸው ያንቺን ድምፅ በራዲዮ መጽሔት በመስማታቸው ብዙዎች ተደስተዋል።
ያንተን ድምፅ ነው መስማት የሚያታክታቸው አይመስለኝም።
ብቻውን ከሚሆን ይሻላቸዋል። ቆንጅት፣ በቃላችን መሰረት እጄ ከገቡት የሶስቱን አስተያየቶች ልግለጽ። የመጀመሪያው አስተያየት ሰጫችን ሳሮን ንጉሴ ትባላለች። ከአዲስ አበባ የንጉሴ አክሊሉ ልጅ ናት። የራዲዮ
ወዳጃችን፣ የታሪክ መስኮቱ
አዘጋጅ ንጉሴ አክሊሉ የራሱ አድማጮች አሉት። በዚህ ፕሮግራም ላይ ታሪክ ነክ ዝግጅቶችን ያደርሰናል እና አባቷን የቴክኖሎጂ አጋዦና እንደምታግዘው ታውቂያለሽ። እሱን ዝግጅቶች ማዳመጥ መከታተል ብቻ ሳይሆን እንደሚፈልገው ደግሞ እንዲደርሱለትም አባቷን ትረዳለች እና የራዲዮ መጽሔት አድማጭ ናት። የመጀመሪያዋ መልእክት በኢሜይል የደረሰኝ ከሳሮን ነው። ሳሮን አንቺ በመምጣትሽ እንዴት ደስ እንዳላት መልእክቱም በቀጥታ ለቆንጂት ይደረስልኝ ብላለች። አንቺም ለአድማጮችም እንግዲህ ይኸው አድርሻለሁ።
በጣም አመሰግናለሁ ሳሮን። አባትሽን ንጉሴን ደግሞ ስለምትረጂ እግዚአብሔር ይባርክሽ።
ሌላው ሁለተኛው አድማጫችን አክሊሉ ይባላሉ። ከዚሁ ከዋሽንግተን ዲሲ ነው። የአባታቸውን ስም አልጻፉ። ቆንጅትን በተለያዩ ፕሮግራሞች ላይ ስሰማት በጣም ግሩም ድምፅ ካላቸው የአሜሪካ ድምፅ ጋዜጠኞች አንዷ ናት። ከአንተ ጋር የምትሰሯቸውን ፕሮግራሞች ከዚህ ቀደም በተደጋጋሚ ሰምቻለሁ ይላሉ። አብረን የሰራናቸውን ፕሮግራሞች ያስታውሳሉ። ሌላ ቀርቶ በራዲዮ መጽሔት ላይ በአንድ ወቅት የሰራነውን የባላንጣዎች ቡድን የተሰኘ የአብርሃም ሊንከንን የተለየ የፖለቲካ ታሪክ የሚተርክ ጽሑፍ በተከታታይ ያቀረብነውን እሱን አስታውሰው አቀራረቧ ቀድሞም ወደው ነበረ ለራዲዮ መጽሔትም የሚስማማ ብለውሻል። አክሊሉ እናመሰግናለን።
አመሰግናለሁ በጣም አቶ አክሊሉ።
የመጨረሻው አስተያየት ሰጫችን አቶ ታዲዮስ መስፍን ከዲላ ናቸው። አቶ ታዲዮስ መስፍን ቆንጅት የራዲዮ መጽሔትን በመቀላቀሏ ደስ ብሎኛል ያሉት እንግዲህ ከጄ ከገቡት ሶስቱን ነው ባጭሩ ያቀረብ ነው። በአቀራረቡ ብቻ ሳይሆን በይዘትም ላይ በምትከታተሏቸው ፕሮግራሞች ላይ የምታደርሱንን አስተያየት እናስተናግዳለን ቦታ ሰጥተን። ቆንጅት እንግዲህ አድማጮች አስተያየታቸውን አድርሰዋል።
አመሰግናለሁ በጣም አቶ ታዲዮስንም እንደዚሁ ፕሮግራሞቻችንን ማድመጣችሁን እንድትከታተሉ በዚሁ እንጋብዛለን። አመሰግናለን አድማጮች። የራዲዮ መጽሔት ይቀጥላል። የታሪክ ገጾች ከመገለጡበት የፕሮግራማችን ምዕራፍ ላይ ደርሰናል።
አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ ዘመኑን ቀኑንና ሰዓቱን መለስ ብሎ መልከት ያደርጋል።
ትናንት የሐምሌ ወር መሰናበቻ፣ ዛሬ ደግሞ የወርሃ ነሐሴ መባቻ ነው። ድሮ በተለይ የመባቻ ቀን በክርስትና እምነት ተከታዮች ዘንድ በልዩ ልዩ ስነ ስርዓት ይከበር ነበር። ለምሳሌ ዛሬ የጾመ ፍልሰታ መግቢያ ነው። በተለይ ለአገር ለወገን ይጸለያል። ከአንድ እስከ ሰባት ባሉት ቀናት ምህላ ይያዛል። ረሃብ፣ ድርቅ፣ ቸነፈር እንዳይመጣ፣ ወንዞች ከልክ በላይ እንዳይሞሉ፣ ሀገር ላፍርስ የሚል ወንበዴ እንዳይከሰት፣ አድነነ እማአቱ ሰውረነ እየተባለ ይጸለያል። ስማአነ አምላክነ አቤቱ ጌታ ሆይ ስማን እየተባለ ይጮኋል። በእኛ ዕድሜ እንኳ ወርሃ ነሐሴ መጣ ሲባል የዳግማዊ አጤ ምኒልክና የግርማዊት እቴጌ ጣይቱ ብጡል የልደት ቀን ይታወሰናል። ቡሄ፣ ደብረ ታቦር እነ እኘኝ ብላ የነሐሴ ወር መጨረሻ ችክ ምንችክ የሚለው አይነት ዝናብ፣ ባለፈው 15 ቀን ያስታወስናቸው ቀዳማዊ አጼ ኃይለ ሥላሴም ልክ የዛሬ 47 ዓመት ያረፉት ነሐሴ 21 ቀን ስለሆነ ከዚሁ ጋር አብሮ ይታወሳል። የኢትዮጵያ ሬዲዮ በዚያን ቀን ንጉሠ ነገሥቱ ባረፉበት ጊዜ የቀኑ ዜና አንባቢ የነበረው ዛሬ በሕይወት የሌለው ጸጋዬ እንደሻው የዕለቱን ዜና እያነበበ ነው። ከብሔራዊ ቲያትር እየመጣ በትርፍ ጊዜው ኢትዮጵያ ሬዲዮ ይሠራ የነበረው ታዋቂውና ዝነኛው ወጋየሁ ንጋቱ ደግሞ የፕሮግራም አስፈጻሚ ነበር። ወጋየሁ የዘገየ ዜና ይዞ የስቱዲዮውን በር ቀስ ብሎ ከፍቶ ሲገባ ጸጋዬ እያነበበ ያየዋል። አንድ ዜና ከደርግ ጽሕፈት ቤት እንደመጣ ይገባዋል። በእውነቱ አስደንጋጭ ዜና ነበር። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ባደረባቸው ሕመም ምክንያት በዛሬው ዕለት ከዚህ ዓለም በሞት ተለይተዋል የሚል ነበር። ጸጋዬ እንደምንም ብሎ ያን ዜና እንደ ጨረሰው አስታውሳለሁ። ለመሆኑ የዚያን ዘመን ወጣቶች ያን ጊዜ ዛሬ ላይ ሆነው እንዴት ያስታውሱታል? ያለው 15 ቀን እንግዳዬ የስፖርት ጋዜጠኛው ሰሎሞን በቀለ ዛሬም በጥቂቱ ስለ ጃንሆይ የሚለን አለ።
በዓሉ የተከበረው ሐምሌ 16 ቀን 1964 ዓ.ም ነው። በየአካባቢያችን 4 ኪሎም ጭምር ቴሌቪዥን ተሰቅሎልን እያየን ነው የተከበረው። እኛ የሄድን ጊዜ ከዛ 8 ወር ምናምን በፊት ነው። ጥቅምት ወር ነው እሳቸው ጋር የገባ ነው። ጥቅምት 16 ወይም 17 አካባቢ ነው። እና የዛ ስሜት አለ፣ የ80ኛ ዓመት ስሜት።
ይውረዱ ምን ይበሉ የሚል ተቃውሞ።
ዩኒቨርሲቲ ተማሪዎች በተለይ በጣም ከባድ እንቅስቃሴ ነበረ። ያ ሁሉም ጋር አለ። ነገር ግን ድርጅት ኑሮ በድርጅት የሚመራ ነገር አልነበረም። አንዱ ትልቁ ልዩነት እሱ ነው። ሁለተኛ ከእሳቸውም ከእድሜ ጋር የተያያዘ ነገር አለ። ወታደሩ አካባቢ 64 ዓመተ ምህረት ይሄ ነው የሚባል እንቅስቃሴ የለም። ታማኝነት እንደዚህ የሚባለው ነገር በደንብ ይታያል። እዛን ጊዜ የነበረው ሁኔታ በብዛት አሁን ወደኋላ ሄደን ስናየው አሁን እንደዚህ ሊገመት የሚችል አይደለም። ለምሳሌ በባታ በኩል እንደ ልብ መሄድ ይቻላል። ፓርላማ ጋር አንድ አስፋልት አለ ወደ ስላሴ የሚገባ፣ እዛ ላይ ኳስ ትጫወታል። ኳስ ትጫወት ጃኖ የሚመጡ ስላሴን ለመሳለም ዳረጃ ነው የመጡ ተብለው ወደ ጎን ነው የምትሄደው እና የሚመታ ሰው የለ፣ የሚቆጣ የለ እና ዞር ትላል። ስለሚያስፈሩ ዞር ትላል። ሲወጡ ግን ካፌር አስቆመ፣ አረ ጃንሆይ ሊወጡ ነው ልቀቁ ይባላል እንጂ የፓርላማ ጥበቃዎች በር ላይ ቆማለኛል። ምንም አይናገሩም
ሲሄዱ። አዎ መንገዳቸውን ካጋጠማቸው ሙሽሮቹን ካገኙ
ሁሉም ያደርጋል፣
ሁሉም ነገር ያደርጋል።
ሁሉ የሚገርም ነው እና አንድ ራክ ካያለ አንጋጭ ሰው አይጠፋም። በሲቪል ኑሮ አይኑሮ አናውቅም፣ ግን በስራችን ያልፋሉ። ቤተክርስቲያን ተሳልሞ ይመለሳሉ። አሁን እንግዲህ በሴኩሪቲ አይን ሲታይ አሁን የሚታሰብ ነገር አይደለም። በአንዳንድ ጊዜ ደግሞ ላይ አሜሪካን ኤምባሲ ጋር ልትተናኙ ወርቅ ቤት ይሄዳሉ ይባላል። በ15 ቀን እና በዛ በ4 ኪሎ በእግራቸው ነው የሚሄዱ። የዩኒቨርሲቲ ተማሪዎች ከአጥሩ ላይ ተቀምጠው ፀሐይ ሲሞቁ ማታ 11 ሰዓት ላይ ወርደው ሰላም ብለው ይገርማል። የኛ ሀገር አሁን ማሰብ አይቻልም። እየተሳደቡ ግን እሳቸው ሲመጡ ወርደው ሰላም ብለው ነው የሚሄዱት እና አስቸጋሪ ነው። እዛ በ66 በዛ አጣብቂኝ እንኳን መርካቶ ሄደዋል ይሄዳሉ ይመለሳሉ። ምንም ማንም የሚነካ ሰው የለም እጅ ከመንሳት በቀር። ጊዜውም የተለየ ነው፣ እንዳሁኑ አይደለም።
አመሰግናለሁ ሶሎሞን። አድማጮች፣ የዛሬ 15 ቀን እንገናኝ። እስከዛ ቸርን ሰንብት። ሰላም ይብዛ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
በፈገግታሽ ይበልጥ ኩርፊያሽ ይናፍቃል። የውስጥሽን ስሜት በጥርስሽ ሳይደብቅ ፊትሽ ላይ ያሳያል። እውነት ነው፣ ደስ ይላል ስስቂ ማየቱ።
አልክድም ሲከፋሽ ይጨልማለቱ፣ ግን ይናፍቀኛል የኩርፊያሽ ውበቱ። እንደ ሕፃን ልጅ ልብ ግልጽ ነው እውነቱ። ስለሚወዳት ቆንጆ ይመስላል ትረካው። ይሁንና እውነትን ነው በፈገግታና በኩርፊያዋ ውበት ውስጥ የገለጣት።
እንዴ እኔ እኮ እንዴት ቢወዳት ነው ብዬ ነበረ። እውነትን ነው እንዴ? ለካ
እውነትን ነው። ቆንጂት፣ ሌላ ገጣሚ እንግዳ አለን አይደል? የግጥም ጥም የመድብሉ ርዕስ ነው።
ወጣቱ ገጣሚ ሳልሳዊ አስፋው ከበደ ነው።
ሳልሳዊ አስፋው፣ በቅድሚያ እንኳን ደህና መጣህ።
እንኳን ደህና ቆየኛሉና።
በቅርቡ ለንባብ የበቃሃት ትኩስ የግጥም መድብልህ ከእጃችን ገብታለች። የግጥም ጥም ትሰኛለች። 145 ገጾች እና ከመቶ በላይ ግጥሞች የያዘች ናት። የፍቅር ጥያቄ በተሰኘችው ግጥምህ ብንንደረደር፣ ወዲሁም ከመድብልህ ደጃፍ የምትቀበለን የመጀመሪያዋ ግጥም ናት። የፍቅር ጥያቄ የምትሰኘው ግጥምህ ማሟሻ እናርጋት። በእርግጥኛ ያነበብነው ግጥም አለ። በአንተ አንደበት ከሚነበቡት የመጀመሪያዎቹ ግጥም እናርጋት ታነብልን?
እሺ። መጀመሪያ ስለጋበዝከኝ በጣም ደስ ብሎኛል፣ አመሰግናለሁ። የፍቅር ጥያቄ። ከሀገርና ከሰው ፍቅር የትኛው ይበልጣል? ለሀገር ሲባል አፍቃሪ ተትቶ ግንባር ይዘመታል። ለሰው ሲባል ሀገርና ድንበር ዓለምም ተረስታ በፍቅር ነበልባል መንፈስ ይዘፈቃል። ታዲያ ፍቅር በማን በየቱ ይብሳል? ለየቱ ተኖሮ ለየቱ ይሞታል?
የምትኮረኩር ግጥም ናት ሳልሳዊ። ፍቅር በማን በየቱ ይብሳል? ለየቱ ተኖሮ ለየቱ ይሞታል ትላለ። ምጥን ግጥምህ የሚሻሙ ስለሚመስሉ ሁለት ጥልቅ የፍቅር አይነቶች ሙግት የገጠምክ ነው የሚመስለው። እግረ መንገዳችንን የግጥምም የህይወትን መንገድህን መልከት እናደርጋለን። እዚህ ዩናይት ስቴትስ በታዳጊ እድሜ መጥተህ ነው ትምህርት ቤት ገብተህ ኖርከው። ያን ማየቱም የሚስብ ይመስለኛልና ባነበብክልን የፍቅር ጥያቄ በተሰኘችው ግጥምህን ጀምርና እስኪ እንዴት እንደተጻፈች ንገረን። ታስታውሳለህ የተጻፈበትን ጊዜና ሁኔታ ይዘቷንም ጭምር?
ዋናው የተጻፈበት ቀኑ ትዝ ባይለኝም ሀሳቡ እንዴት እንደፈጣ ግን አስታውሰዋለሁ። በተለይ አሁን እንዳልከው በውጭ ሀገር በስደት ዓለም የሚኖር ሰው አንድ ተመሳሳይ ጥያቄ ብዙ ሰዎች ህይወት ላይ አለው። አብዛኛው ሰው በተለይ ከኛ ትውልድ በላይ ያለው በኛ በአባቶች እናቶች ደረጃ የመጡት ሰዎች ብዙ ጊዜ ሳይ ሀገራቸውን በጣም አጥብቀው ይወዳሉ። ሀገራቸውን የመውዳድ ያህል ደግሞ ለቤተሰብ ወይም ለሰው ወይም ለፍቅረኛም ብቻ ለሰው ሲባል ሀገራቸውን ለቀው ሌላ ዓለም ላይ ብዙም ደስተኛ ባይሆኑም ያቺን ዓላማ በዛች ፍቅር ላይ በተመረኮዘ ኑሮ ሲኖሩ አታያል። ከዛው ጥያቄ ጋር ተያይዞ ደግሞ እንግዲህ በውትድርና ላይ ያለ ሰው ልትል ትችላለህ። ማንኛውም ሰው ራሱን ለሀገር መስዋዕት የሚያደርግ ደግሞ በተቃራኒ ደግሞ የሚወደውን ሰው የሚያፈቅረውን ሰው ትቶ ደግሞ ለሀገር ብሎ ይሞታል። ስለዚህ ጥያቄው በዛ ነው የመጣው። አንዳንድ ጊዜ ለምትወደው ሰው ስትል ሀገርህን ትተህ ትሄዳለህ፣ አንዳንድ ጊዜ ለሀገርህ ስትል የምትወደውን ሰው ትተህ ትሄዳለህ። እና ይቺ ጥያቄ በዛ ላይ ነው እንግዲህ ንጥጥሮ የመጣው። ሁለቱም ፍቅር ነው፣ የትኛው ይበልጣል? እኔም ራሴ የምጠይቀው ጥያቄ ስለሆነ ነው።
በዚህ መንገድ ያለፉ ሌሎችም የሚጋሩት መጠየቅ ያለበት ጥሩ ኮርኳሪና የሚያጫውት ጥያቄ ያነሳ አባ ግጥም ናት። እንዳልኩህ ጥሩ ሙግት ነው። ሳልሳዊ ከግጥሞች ለዛ እያካፈልከን ግጥሞችህን እያሰማህን ሀሳቦችንም እያነሳሳን እንወያያለን። አሁንም ከግጥሞችህ ገፋ አድርገን አንድ ግጥም እናሰማና ጥያቄዎችን ላንሳ። የመራረጥኳቸው በርከት ያሉ ግጥሞች አሉ። ለአሁኑ ግን ያንተን ላስቀድም። ለአድማጭ ልታሰማ የምትፈልገውን አንድ ግጥም አንብብልንና ወደ ወጋችን እንመለሳለን።
ምናልባት አንተም የመረጥከው ሊሆን ይችላል እያስባለሁ። እንግዲህ ከዚሁ ከተያያዘ ጋር ብዙ ሀገራዊ የሆነ ስሜቶችም እየተወያየን ስለሆነ ግልጽ 32 ላይ የት ነበርን እኛ የሚል ግጥም አለ። ይህም ያው ከጥያቄ ጋር የተያያዘ ተመሳሳይ ስለሆነ ነው። የት ነበርን እኛ? የዓለም ስርዓት በአዲስ ሲረቀቅ፣ ምዕራቡ ሲረቅ፣ ጥቁር ህዝብ ሲሳቀቅ፣ ከፍቅር ቤት ደጃፍ ጥላቻ ሲሰመር፣ ሰላም ሲጠፋ፣ መከራ ሲከመር፣ የት ነበርን እኛ? ተስፋችን ሲጠፋ፣ በቀልና ክፋት ጭካኔ ሲስፋፋ፣ እምነት መፋለሚያ፣ ዘር መከፋፈያ፣ የት ነበርን እኛ? ድንበርስ ሲቆረስ፣ ወገንስ ሲላቀስ፣ ረሃብ ሲቀጣ፣ ድርቀት ሲመላለስ፣ የት ነበርን እኛ? በዓለም መድረክ ላይ ስንሆን መሳለቂያ፣ የረሃብ ምልክት፣ የጥፋት መማሪያ፣ ወገናችን ሲራብ ሲሰጡን መሳሪያ፣ የት ነበርን እኛ? የሐዘን ጥሩምባ ሌት ተቀን ሲነፋ፣ የሺህ ዓመታት ታሪክ ሲረሳ ሲጠፋ፣ አጉል ክፉ ባህል ሲዘልቅ ሲስፋፋ፣ የት ነበርን እኛ? በነፃነት ትግል ሞት የወሰዳቸው፣ የጥቁር ህዝብ መውደቅ ሲከነክናቸው፣ እግዜር በተአምር ነፍስ ዘርቶባቸው፣ ቆመው ቢጠይቁን መልስ እንድንሰጣቸው፣ ምንም ብንሆንም አደራ በልተኛ፣ እስቲ እንጠያየቅ፣ የት ነበርን እኛ?
የት ነበርን እኛ ራስን ለመሞገት የተጻፈች የምትመስል ግጥም ናት። በእርግጥም የታሪክ የአገር ጉዳይ እንደሚማርክህ በብዙ ግጥሞች የተመላለሰ የጎበኛቸው ርዕሶች ያሳያሉ። ሳልሳዊ ይሄ ግጥም የተጻፈው በ2004 ዓመተ ምህረት ይላል። መጀመሪያ ዓመተ ምህረቶቹ በኢትዮጵያ አቆጣጠር እንደሆኑ ገምቼ ነበር። ዓመተ ምህረት የሚል ስላለ ወይስ በምትኖርበት አገር ካላንደር ነው?
ልክ ነው። መጽሐፉም የታተመውም ኢትዮጵያ ስለነበረ ወደ ዓመተ ምህረት ለውጫቸውን ያስገቧቸው በኢትዮጵያ አቆጣጠር።
ግሩም 10 ዓመት በፊት የተጻፈ ግጥም ነው። ይሄ ምናልባትም ወደ ቅድም የህይወትና የግጥም መንገዶችን እናነሳሳለን ወዳልነው የሚወስድ ይመስለኛል። ከ10 ዓመት በፊትም ይህን አይነት ሙግት የሚመስል ለራስ የተጠየቀ ጥያቄ ጭምር ታነሳለ። በመግቢያ እንደጠቀምኩት በታዳጊነት እድሜህ ነው የመጣኸው ወደዚህ ሀገር። እስኪ መጀመሪያ መቼና በስንት ዓመት እድሜህ አካባቢ እንደመጣ፣ የሁለተኛ ደረጃ ትምህርት ጭምር የጨረስከው እዚህ ነው እንደተረዳሁት፣ እስኪ እሱን አጫውተን። የወጋችንን ቅምሻ ነው አድማጮች የሰማችሁት። ሙሉ ዝግጅቱን የምንሰማበት ቀጠሯችን ለመጪው የራዲዮ መጽሔት ነው።
ለአሁኑ ሳልሳዊን እናመሰግነዋለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍና በመደወል እንድትሳተፉ እንጋብዛለን።
የዛሬውን ታዲያ በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር እሁድ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ በዚህ ተሰናበትን።
ሰላም፣ በደህና ደሩ።